የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ዝግጅታችን ጀመረ። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። እንደተለመደው የዛሬውን ቀደም ዝግጅታችን በአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰነበታል? አንተ ወደ ዜና አምራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ መስከረም 9/2011 ዓመተ ምህረት ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ ወደ ተሻለ አሸናፊነት ለመሸጋገር ሌሎች ብሔር ብሔረሰቦችን በማቀፍ በጋራ መስራት እንደሚገባ የኦህዴድ ኢህአዴግ ሊቀመንበር ዶክተር አብይ አህመድ ገለጹ። ለህዝብ ተጠቃሚነት በኦሮሞ ህዝብ ስም የተደራጁ ፓርቲዎች በአንድነት መስራት እንደሚጠበቅባቸው የኦሮሚያ ክልላዊ መንግስት ርዕሰ መስተዳድርና የኦህዴድ ምክትል ሊቀመንበር አቶ ለማ መገርሳ አስታወቁ የሚሉት ናቸው። ሌሎች ዜናዎች አሉን። እንደ ወትሮ ሁሉ በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ግን ዜናዎቹን በዝርዝር ወደ ተሻለ አሸናፊነት ለመሸጋገር ሌሎች ብሔር ብሔረሰቦችን በማቀፍ በጋራ ልንሰራ ይገባል አሉ የኦህዴድ የኢህአዴግ ሊቀመንበር እና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ። ዶክተር አብይ አህመድ በ9ኛው የኦህዴድ ድርጅታዊ ጉባኤ መክፈቻ ስነ ስርዓት ላይ ባስተላለፉት መልእክት ከመበታተን ወጥተን በአሸናፊነት መንፈስ ሀገሪቷን ወደ ተሻለ ደረጃ ለማድረስ ልንረባረብ ይገባል ብለዋል። የኦሮሞ ህዝብ ከዚህ በፊት በነበሩት የጭቆና ስርዓቶች ባርነትን እሺ ብሎ ተቀብሎ ተሸንፎ አያውቅም፣ ሲታገልም ኖሯል ብለዋል ዶክተር አብይ። አባቶቻችን የገነቡልንን ሀገር ከሌሎች ብሔር ብሔረሰቦች ጋር በመተባበር በጎረቤት ሀገራት ጋር በመቀናጀት ምስራቅ አፍሪካን ለመገንባት እንነሳ ብለዋል። የኦሮሞ ህዝብ በስሙ ከተደራጁና ከታገሉ የፖለቲካ ፓርቲዎች በላይ መሆኑንም ተናግረዋል። አባቶቻችን ባወረሱን የገዳ ስርዓት ለአፍሪካ ችግር መፍትሄ መሆን እንችላለን ያሉት ሊቀመንበሩ፣ እንደ አባቶቻችን አሸናፊ መሆን ከፈለግን ምስራቅ አፍሪካን ለመገንባት አንድነታችንን ማጠናከር ይኖርብናል ብለዋል። በዘጠነኛው የኦህዴድ ድርጅታዊ ጉባኤ ላይ የድርጅቱ አዲስ ስያሜና አዲስ አደረጃጀት እንደሚጸድቅ አዲስ አመራርም እንደሚተካ ዶክተር አብይ አህመድ ገልጸዋል። በኦሮሞ ህዝብ ስም የተደራጁ የተለያዩ የፖለቲካ ፓርቲዎች የተጀመረውን ለውጥ በማስቀጠል በአንድነት መስራት እንዳለባቸው የኦሮሚያ ክልል ርዕሰ መስተዳድርና የኦህዴድ ምክትል ሊቀመንበር አቶ ለማ መገርሳ አስታወቁ። ርዕሰ መስተዳድሩ በኦህዴድ ድርጅታዊ ጉባኤ መክፈቻ ንግግር ባደረጉበት ወቅት በህዝቡ ስም የተደራጁ የፖለቲካ ፓርቲዎች መከፋፈል በህዝቡ አንድነት ላይ ከባድ አሉታዊ ተጽዕኖ ያለው በመሆኑ በልዩነታቸው ዙሪያ በመነጋገር በአንድነት መስራት እንደሚገባቸው አሳስበዋል። የህዝብን ጥቅም በሚያስከብሩ ጉዳዮች ላይ በአንድነት መስራት እንደሚያስፈልግም ገልጸዋል። የተለያዩ ተፎካካሪ ፓርቲዎች ተራርቆ ከመታገል በጠረጴዛ ዙሪያ ወደ መነጋገር የተሸጋገርንበት ወቅት የሚካሄድ መሆኑ ጉባኤውን የተለየ ያደርገዋል ብለዋል አቶ ለማ መገርሳ። በአሁኑ ወቅት በተገኘው ለውጥ በሀገር ውስጥና በውጭ ሆነው የተለያየ ሚና የነበራቸው አካላት ምስጋና ይገባቸዋል ብለዋል። በቡራዩና በአዲስ አበባ ዙሪያ የሚገኙ አካባቢዎች ወደ ሰላምና መረጋጋታቸው ተመልሰዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ለንጮ ትላንት በሰጡት መግለጫ ችግሩን በመፍጠር ህዝቡን ለአደጋ በማጋለጥ የፖለቲካ ዓላማቸውን ከግብ ለማድረስ ከፍተኛ ገንዘብ በመመደብ ከአዲስ አበባ ጀምሮ የተንቀሳቀሱ ካሏቸው አካላት መኖራቸውን አስታውቀዋል። የዚህ ጥፋት ኃይል አካል የሆነ 99 አባላት ካለው ቡድን ውስጥ 6 ሰዎች የጦር መሳሪያ ማለትም 3 ክላሽና 8 ሽጉጥ፣ 2 መኪና፣ የባንክ ደብተርና የቡራዩ ከተማ መሬት አስተዳደር ሐሰተኛ ማህተም ይዘው በቁጥጥር ስር መዋላቸውን አስታውቀዋል። የሐሰት ገንዘብን ጨምሮ መጠኑ ከፍ ያለ ገንዘብ መያዙን በቁጥጥር ስር በዋሉት ሰዎች የባንክ ሂሳብ ውስጥም 8 ሚሊዮን ብር መገኘቱን ዶክተር ነገሬ አመልክተዋል። የኢትዮጵያ መንግስትና የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በአስመራ ውይይት አካሄዱ። የፌዴሪ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ የሚመራ ልዑክ ነበረ ወደ አስመራ በማቅናት ከኦብነግ ጋር ውይይት ያካሄደው። በኦብነግ በኩል ደግሞ ሊቀመንበሩ መሐመድ ዑመር በውይይቱ ላይ መገኘታቸው ተነግሯል። ከአንድ ወር በፊት በግንባሩ ቃል አቀባይ አቶ አድሚ አብዱልቃድር ሞጌ የተመራውና ሶስት አባላት ያለው የሉካን ቡድን አዲስ አበባ መግባቱ ይታወሳል። ወደ ሀገር ቤት መግባቱን ተከትሎም ልዑኩ የተናጠል የተኩስ አቁም ተፈጻሚ እንደሚያደርግ ገልጾ ነበር። የፌዴራል ጠቅላይ አቃቢ ሕግ ከሰኔ 16 የቦምብ ፍንዳታ ጋር ተያይዞ ጉዳያቸው በመመራ ላይ የነበሩት አቶ ተስፋዬ ኡርጌ ላይ በርካታ የኤግዚቢት ማስረጃዎች፣ የድምፅ ቅጂዎች እና በአጠቃላይ በርካታ ማስረጃዎችን መርማሪ ፖሊስ እንዳስረከበው በመግለጽ ክስ መመስረቻ ተጨማሪ ጊዜ ይሰጠኝ ሲል ፍርድ ቤቱን ጠይቋል። አቃቢ ሕግም በተጠርጣሪው ላይ በርካታ ማስረጃዎችን መረከቡን በመጠቆም እነዚህ ማስረጃዎችን መርምሮ ክስ ለመስረት ተጨማሪ 15 ቀን ጊዜ ይሰጠኝ ሲል ነበር የጠየቀው። ፍርድ ቤቱ ተጠርጣሪው የዋስትና ሊያስከለክለው የሚያስችል ወንጀል መጠርጠራቸውን ከግምት ውስጥ በማስገባት የስምንት ቀን የክስ መመስረቻ ጊዜ በመፍቀድ ለመስከረም 15 ቀን 2011 ዓ.ም ተለዋጭ ቀጠሮ ይዟል። በተያያዘ ዜና በሰኔ 16 የጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ ላይ በራሱ መኪና በመጫን ተጠርጣሪዎችን ቦምቡ የፈነዳበት ቦታ ድረስ በመሸኘት የተጠረጠረው ብርሃኑ ጃፋር ላይ ጠቅላይ አቃቢ ሕግ እስከ መስከረም 16 ቀን ክሱን እንዲመሰርት ፍርድ ቤት ትዕዛዝ አስተላልፏል። በመጨረሻም የጋሞ ብሔረሰብ ተወካይ የሆኑ አባቶች፣ ሴቶችና ወጣቶች ከቡራዩና አካባቢዋ ተፈናቅለው በአዲስ አበባ በተለያዩ መጠለያዎች ውስጥ የሚገኙ ዜጎችን ቦታው ድረስ በመገኘት ጎበኙ። የጋሞ አባቶች የተከሰተውን ችግር በሰላምና በፍቅር መፍትሄ የሚያገኝበትን መንገድ ለማመቻቸት የጋሞን ወርቃማ ባህል በመከተል እርቅ መፍጠር ይገባል ብለዋል። ወጣቱ ትውልድም ባህሉን በማይወክል መልኩ ለሌላ በቀል እንዳይነሳ ጥሪ አስተላልፈዋል። በመጨረሻም ለተፈናቀሉ ዜጎች የአዲስ አበባ ከተማ አስተዳደር ላደረገው ድጋፍ የጋሞ ብሔረሰብ ተወካዮች ምስጋና አቅርበዋል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታደምጡ ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች መሻገር በኋላ።
ኢትዮጵያ ሀገሬ የነጻነት ቤቴ እንዴት ነሽ ባያሌ እንዴት ነሽ በሞቴ እንደ ልብ እንዳሻ የኖ
ሰላም 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 ያርገው ሆ የምየን ቤት የናቴን ሆ መላ ኢትዮጵያን ሀገሬን ሆ በቃ 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 በሉ ሆ መቸገሩኝ ሆ ባለም ዙሪያ ሆ መሰደዱ ሆ ሰላም 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 ያርገው ሆ የምየን ቤት የናቴን ሆ መላ ኢትዮጵያን ሀገሬን ሆ በቃ 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 በሉ ሆ መቸገሩኝ
ያስራ ሶስት ወር ጸጋ እናት አምላክ የቸራትን
ሰላም 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 ያርገው ሆ የምየን ቤት የናተን ሆ መላይ ኢትዮጵያ ሆ ሀገርን ሆ በቃ 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 በሉ ሆ መቸገሩን ሆ ባለም ዙሪያ ሆ መሰደዱ ሆ ሰላም 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 ያርገው ሆ የምየን ቤት የናተን ሆ መላይ ኢትዮጵያ ሆ ሀገርን ሆ በቃ 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 በሉ ሆ መቸገሩን ሆ ባለም ዙሪያ ሆ መሰደዱን ሆ እማውኝ ሁሉም ሰላም ሰላም በረከት ፍቅር ይስጥሽ አብቢ ሁኚ መልካም እማውኚ ሁሉም ሰላም እማውኚ ሁሉም ሰላም ከማቱ ከጦራው ጀም ያርቅሽ አምላክ ከከፋ So me izana izana tarik sari tut izana sari blaker te le ethiopia ke dar komal gana le ethiopia le ethiopia le ethiopia le ethiopia le ethiopia engida takabai ethiopia anatu ፈጥሮ አደናት እናት ያስራ ሶስት ወር ጸጋ እናት አምላክ የቸራት እናት 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 እናት
አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችንን እንቀጥላለን። በውይይታችን እንግዲህ ዜና ሐምሌ ጠቅሰዋል። የሚገርም ነው ግን ባለፈው አቀራሚ ፕሮግራማችን ላይ ስለ ኦነግ መሪዎች አቀባበል የለውቱን ሁኔታዎች ከሞላ ጎደል ገልጸናቸው ነበር። ግን ያንን አቀባበል ተከትሎ ግን በቡራዮ እና አካባቢው እንዲሁም ደግሞ አቶ ለማ መገርሳ በነገሩን መሰረት አሰላ አካባቢ ሌሎች እንደዚህ የተለያዩ አክቦታዎች ላይ ጥቃት የደረሰባቸው ህይወታቸው አለፈ አሰቃቂ በሆነ ኢትዮጵያን በማይመስል ሁኔታ የተጎዱ ወገኖቻችንንም ደግሞ አግኝተናል። በሁዱለት ፕሮግራም በሁዱለት አዝግጅት እንግዲህ እነዚህ ነገሮች ስትመለከታቸው ሁልጊዜ የሰው ሞት ለመናገር የተዘጋጀን መስላልን እናንተም ሌሎቻችን ብንሆን ጥሩ ነው እየተባለ ጥሩ አልነበረም ግን ጥሩ ነው እየተባለ አለፈ በተባለበት ማግስት እንደዚህ አይነት ነገር ሲከሰት መንስኤው ምንድነው? ከመንስኤው እንጀምር።
እንግዲህ አሁን ያን ቀን ቅዳሜ ዕለት እኛ ፕሮግራማችንን ስንሰራ ጥብቁ እየተካሄደ ነበር ቡራዩ ላይ። ያን ቀን አንስተናል እኛ እንግዲህ የጀመረው ሐሙስ ዕለት ገደማ ነው። በደንብ የታየው ጫፍ ጫፉ ይታወቅ ነበር ሐሙስ እና አርብ አዲስ አበባ አካባቢ በተለይ በሁሉም በሌሎቹ አካባቢዎች ምንም ችግር አልታየም። ለምሳሌ በሰበታ፣ በለገጣፎ፣ ለገዳዲ፣ በገላን፣ በሱሉልታ፣ በሰንዳፋ በቂ እነዚህ አካባቢዎች ያው የኦሮሚያ ወሰኖች እና ከተሞች ናቸው እዚህም ያሉት ምንም ችግር አልታየም። በዚህ በኩል ነበረ በፊትም ችግሩ ሲታይ ነበር ሐሙስ ጀምሮ በዚሁ በቡራዩ መውጫ የቡራዩ መውጫ ይዘ ወደ አዲስ አበባ ክልል ስትገባ አስኮን ይዘ እስከ መድኃኒዓለም ትምህርት ቤት ድረስ እስከ አዲሱ ገበያ ድረስ አየህ መስመሩ አልለቀቀም። ያንኑ መስመር ያዘ ነው ወደ ጳውሎስ ሆስፒታል ከጳውሎስ ነው ወደ አዲሱ ገበያ የሚሄደው። እንግዲህ እዚህ ቦታ ላይ ነው ያተኮረው መጀመሪያውንም እና ያን ቀን የጀመረ አይደለም መለኳኮሱ ቀደም ብሎ የጀመረ ነው። መንስኤው እንግዲህ ከላይ ስናየው ያው የሰንደቅ ዓላማ ጉዳይ ነው የሚመስለው። ከዛ በፊት የግንቦት ሰባት አመራሮች አቀባበል ሲደረግ የተሰቀለ ሰንደቅ ዓላማ ነበር። ግድግዳና መሬቱም ስልክ እንጨቱ ሳይቀር አረንጓዴ ቢጫ ቀይ ተቀብቶ ነበር። እነዚህ የኦነግ አመራሮችን ለመቀበል ደግሞ የኦሮሞ ወጣቶች በተመሳሳይ የኦነግን አርማ በየቦታው መስቀል አደባባዮችን መቀባት ስንቅንጨቶችን መቀባት ሲጀምሩ የተነሳ ግጭት ነው እንግዲህ መጀመሪያ ላይ ስናየው። በኋላ ግን ሀይ የተባለ ሲበርድ እነዛም ተሸሽተው ሲመለሱ አሁን ለዚያ ተሸሹ የሰው ህይወት ሳይጠፋ ግን የተወሰኑ ሰዎች ተፈንክተው ነበር የቆየው። ይሄም ሁኔታ በሁለቱም በኩል ቁጭት ፈጥሮ ቅስቀሳዎች ይደረጉ ነበር። እነዛም የአዲስ አበባ ወጣቶች የሚቀሰቀሱ በጣም የሚያስፈሩ ነገሮች ነበሩ። የአዲስ አበባ ልጅ ፍቅር እንጂ ለጸብ የማይመች ነው፣ ሲያፈቅሩት እንጂ ጥፍሩን በገጀራ እየቆረጠ ያደገ ጥርሱን በጩቤ የሚፍቅ ምናምን ነው፣ የሚለቃችሁ እንዳይመስላችሁ አንገታችሁን እንደቆርጠው ይሉ ነበር በዚህ በኩል። በዛም በኩል እንደዚሁ አዲስ አበባን የግላችን አድርገን ተቆጣጥረን የአዲስ አበባ የሚኒሊክ ሰፋሪ ወይም ሀበሻ ይላሉ እነሱን ጠራርገን ነው እናሶጣው የሚል የሚኒሊክ አውልትም እናፈርሳለን እስከሚል ድረስ እንደዚህ የሶሻል ሚዲያ ጭቅጭቆች ነበሩ። ይሄን አደገኛ ነው ብለን አንስተናል በቀዳሚው ፕሮግራማችን። እንግዲህ
ከሮብለት ጀምሮ ነው የሚያነሳው በነገራችን ላይ።
አዎ ከሮብ ጀምረን ነው ስጋታችንን የገለጽነው። ከዛም በፊት ጀምሮ ስጋታችንን ይሄ የባንዲራ መጓተት ነገር የአርማ ጸብ ከበፊት ላይ ፈጋ ነው። እንግዲህ አሁን ባልኩ መንገድ ሲሄድ ቆይቶ ቅዳሜ ዕለት በሰላም ያለቀ እንግዲህ አቀባበሉ ተደረገ። ፖሊስ እንደገለጸው ያገኘነው መረጃ እስከ 4 ሚሊዮን የሚሆን ሰው ወጥቶ በሰላም ተመልሶ ገባ። ያ ሁሉ ሰው እንግዲህ ከአዲስ አበባ የመጣ አይደለም፣ ከጉጂ ጭምር ከመቀምት ከየት ድረስ የመጣ ህዝብ ነበር። ከቅርብ ያሉትን ወልቶን አምቦን ትተህ ከዛ ያለፉ ቦታዎች ከጅማ ጭምር የመጣ ነበር። እንደሆነ በምን ትራንስፖርት በአንድ ቀን ያ ሁሉ ሰው ተጉዞ እንዳለቀ ሁሉ ተአምር ነው የሚሆንብኝ። ሄደ እና በሰላም ሄደ። እፎይ እንደው ግጭትም ሳይነሳ ብለን እንግዲህ ማታ ነው እናንተ ፕሮግራም እየሰራን ነው የጀመረው። ፕሮግራሙን ከጨረስን በኋላ ዝም ብዬ ሶሻል ሚዲያ ፌስቡክ ስከፍት ድረሱልን የሚል ከአስር ደቂቃ በፊት ከአምስት ደቂቃ ምናምን የተላለፉ እንትኖች በዙብኝ። ድረሱልን፣ ሰው እያለቀ ነው፣ ፖሊሲ ድረስ ሼር አድርጉ ምናምን ይባባላሉ። እንዴ ይሄ ነገር ምንድን ነው ብዬ እንግዲህ ታውቁት በነጋታው ስንሰማ ያው ሀገር አልጧል በዛ ሁኔታ እና አሁን መንስኤው ምንድን ነው? በፊት ያልኩህን እዚህ ደረጃ እንደሚያደርስ መንስኤ መውሰድ ይከብዳል። ምክንያቱም ያ መተነኳኮሱ አበቃ፣ እንግዶችን ተቀብለው ጨረሱ። ከዛ በኋላ የሚያፋጥጥ ምንም ነገር የለም። ወይ እንገናኝ አሸኛኘቱ ካለቀ በኋላ እንገናኝ ተባብለው አልተቀጣጠሩም። እንግዲህ በድንገት በተወሰነ መንደር ውስጥ ተሰባስበው የሚኖሩ የአካባቢው ተወላጅ አይደሉም ለማለት ሁሉ ይከብደኛል እኔ አሁን። ምክንያቱም እዛው ተወልደው ያደጉ ሰዎችም አሉበት ውስጡ፣ በደም ኦሮሞ አይሆኑ እንጂ እዛው ተወልደው ያደጉ በርካቶች ያሉበት ነው። እኔ ይሄ ተወላጅ ተወላጅ ያልሆነ የሚባለው ነገር ሁሉ ብዙም አይመቸኝም። አንድ ሰው አንድ ቦታ ላይ ተወልዶ ካደገ የዛ ብሔር አባል ነው። በዛ ቋንቋ ውስጥ በዛ ባህል ውስጥ ተወልዶ አድጎ ሌላ ሀገሬ ነው የሚለው የስሜት ቁርኝት ያለው ቦታ ሳይኖር ተወላጅ ነው ብለህ አይደለም መጠራት ያለበት። ተወላጅ አይደለም የብሔር ከዛ የብሔር ውጪ ነው ልትለው የዛው ብሔር ነው ነው እንደኔ። ግን እንግዲህ አሁን የተባለው ግን የብሔሩ ውጪ ያልሆኑ በሌላ ብሔር ተወላጆች ላይ ነው ኢላማ የተደረገው እና እንዳጋጣሚ ሆኖ ደግሞ በመንደር አንድ ቦታ ጅብ ብለው ነው የሚኖሩት። እንግዲህ ይሄ ከስራ ባህሪም የተነሳ ነው። የደቡብ ሰዎች በተለይ ጋሞዎች አዲስ አበባ ውስጥ ሲኖሩ እንደዛው ለብቻቸው ነው የሚኖሩት። ሽሮ ሜዳ አካባቢ ታውቃለህ?
በኪዳነ ምሕረት መንገድ ላይ ነበር ድሮ የማውቃቸው።
በቃ አሁን እዛ ነው ያሉ፣ ሽሮ ሜዳ እስከ ላይ ድረስ እስከዚህ ጋራው ድረስ በዚህ በኪዳነ ምሕረት እሱ አካባቢ ከጥንት ጀምሮ አሁን የነሱ ነው። ልክ በተመሳሳይ ሁኔታ ቡራዩም ውስጥ አሉ እንደዚሁ። አየህ የኑሮ ዘይቤያቸው የለቅሷቸው ከሌላ ጋር ህዝብ ጋር ይሄ የለቅሶ ስርዓታቸው የእረፍት ቀናቸው የተሰማሩበት ሙያ የሚያሰባስባቸው ነው እና በዛ ምክንያት እንግዲህ አሁን የቡራዩ በጣም ረጅም ጊዜ የኖሩ ናቸው። ሌላ ከስልሳ ከሰባ ዓመት በላይ እዛው አካባቢ የኖሩ ደግሞ ጉራጌዎች ደግሞ አሉ። እነዚህ ጉራጌዎች እንትን ወንዙን ይዘው ነው የሚኖሩት። ከድሮ ጀምሮ አታክልት ነው የሚተክሉት፣ ድንች፣ ጎመን። ለአዲስ አበባ ትልቁ ሰፕላየር እንደውም ዋናው የነበሩት እነሱ ናቸው። ወንዝ ገደል ውስጥ ነው፣ ወንዙን ተከትለው ነው የሚኖሩት። ለመስኖ እንዲመቻቸው፣ ምርታቸውንም ለማጠብም እንዲመቻቸው ወንዙን ይዘው ነው የሚኖሩት። እነዚህ ደግሞ አብዛኞቹ ጉራጌዎች ናቸው። አየህ፣ ይሄ የስራና የባህል ሁኔታ ለብቻ ያደረጋቸው ግን በጣም ረጅም ጊዜ የጉራጌዎቹ አሁን 60 ዓመት 70 ዓመት አሁን ትልልቅ የሆኑ ሰዎች እዛው የተወለዱ አሉ። ለምሳሌ ይሄ ታዋቂው አርቲስት አብራር አብዶ ጉራጌ ነው። አብራር አብዶ ጉራጌ ይሁን እንጂ የውልደቱም እድገቱም ቡራዩ ነው። አየህ እንግዲህ እሱ አሁን ከ60 ዓመት በላይ የሆነ ሰው ነው። ያ እንግዲህ ያ ኑሮ ከ60 ዓመት በላይ ያስቆጠረ ነው ማለት ነው። ብዙዎቹ በጣም በዚህ በአትክልትነት ሀብታም የሆኑ ትልልቅ ሰዎች ሁሉ የሆኑ ልጆቻቸው እዛው ተምረው በጣም ትልልቅ ኃላፊነት ላይ ሁሉ የበቁ ሁሉ አሉ። እንግዲህ እነዚህ ናቸው እንደ በዓል ጥቃት የደረሰባቸው እና ምክንያቱን ከሰንደቅ ዓላማው ጋር ማገናኘት በጣም መሰረተ ቢስ ነው የሚሆነው። አንዳንዶች ቀን እነሱ አሸኛኘት ሊያደርጉ ብለው ሰው ላይ ጥቃት ደርሶ ነበረ ይላሉ። ሌላ ከዚህ ያለፈ ምክንያት የለም። እና ይሄንን ከዚህ ከአቀባበሉ ጋር እንደተገናኘ አድርጎ መውሰድ ትንሽ ይቀብጣል። ስለዚህ መንስኤው ሌላ ነው ማለት ነው። ይሄ ደግሞ ምን ሊሆን ይችላል? ቅድም እንዳልኩ መረጃዎች እንደሚያመለክቱት የታቀደና የተደራጀ ህዝብን ከህዝብ ማጋጨት፣ ከዛ በኋላ ይህንን ነገር የማስፋት ተልእኮ ያለው የተደራጀ ቡድን ነው እንጂ እዛ አዲስ አበባ ላይ ወጣቶች ከተነኳኮሱበት ጋራ ግንኙነት ያለው ነገር አይደለም። እና መንስኤው ግጭትን ዓላማ አድርጎ ታቅዶ በደንብ ገንዘብ ተመድቦለት የተካሄደ እንቅስቃሴ ነው።
ደግሞ በፖለቲካም እንዳትል እነዚህ ሰዎች ፖለቲካው ላይ ብዙም የሚሳተፉም አይደሉም። አሁን ሰዎች እዛ አካባቢ ያሉት ቀን ተቀን ስራቸውን ሰርተው የሚገቡና ሽመና ላይ ያሉ ሰዎች ናቸው። አሁን ትልቁ ንግድ ያለው እሱ ላይ ነው። ከድሮም እዛ ውስጥ ነው ያሉትና በዛም ብለህ የምትለው ነገር አለም። ግን በጣም እንትን የሚያደርገው ስጋቶች እንደነዚህ ነገር ባልተጠበቀ ቦታ አሁን ሁሉም ቦታ ነው ብለህ ብትል ሁሉም የከተማው መውጫ ወይም መግቢያ ላይ ችግሮች ይፈጠሩ ነበር። ያ ቦታ ለምን ተመረጠ የሚለው እንግዲህ ወደፊት ብዙ ልንናገርበት እንችላለን። እንግዲህ አሰቃቂ የሆነ ግድያ ነው ያየ ነው፣ አሰቃቂ የሆነ ድብደባ ነው ያየ ነው። እርግጠኛ እንትን ይሄ ነው ብዬ መናገር አልፈልግም፣ ምክንያቱም ለመናገር ለማየት አልቻልኩኝም፣ ለመናገርም ይከብደኛል።
እንትኖቹ ለማመንም የሚያስቸግሩ ናቸው፣
በጣም የሚያስቸግሩ ናቸው። ስለዚህ እሱን እንትን እናድርገውና እንዴት ነው አሁን ጥሩ ሽ አሁን ሶስተኛ ቀኑ ነው ዛሬ ሶስተኛ ቀን ትክክለኛ ትልቁ አደጋ ከደረሰ አሁን ሶስተኛ ቀኑ ግን ነው። ነገር ግን ነገሮች ከተነሱ ግን አሁን ስምንተኛ ቀኑ ነው። አሁን ያለው የአካባቢውና የአካባቢው ሁኔታዎች ምን ይመስላሉ? የተፈናቀሉ ሰዎች አሉ፣ ትምህርት ቤት የሚያድሩ አሉ፣ ቤተክርስቲያን ውስጥ የሚያድሩ አሉ። ጠቅላይ ሚኒስትሩም ትላንትና ሄደው የጎበኟቸው አሉ። እና ግን እንዴት ነው አሁን አስተማማኝነት አለው? እንዴት ነው አሁን የአሁኑስ ሁኔታ ምን ይመስላል?
እንግዲህ አሁን ግጭት የለም። አሁን እየተተኮሰ አይደለም፣ ሰዎችም እየተራወጡ አይደለም። ግን ያው የሞተ ሞቷል፣ ንብረት ወድሟል። የወደመው ንብረት አልተተካም። ሰዎች ስጋት ስላደረባቸው ከቤተሰብ በሙሉ ሙሉ ቤተሰቡን እንደያዙ ህጻናት፣ አራቶች ሳይቀር ተፈናቅለው በትምህርት ቤት፣ በቤተ ክርስቲያን በዚህ አካባቢ አዲስ አበባ ላይ ሰፍረዋል። ህዝቡ መጀመሪያ ድጋፍ ሲያደርግ ቆየ። በራሱ ወጣቶችም፣ ሌላውም የየአካባቢው ሰው ምግብ እዛው እያበሰለ እየገዛ ሲያቀርብ ቆይቶ አሁን የእርዳታ አሰጣጡን የከተማው አስተዳደር ተረክቦታል። እዛው እንደተፈናቀሉ ናቸው። የተመለሱ አሉ። ወደ በጠቅላላ የተፈናቀለው ሰው ወደ 12,000 ሰው ነው። እንግዲህ ከዚህ ውስጥ ወደ 300 አባወራ ተመልሷል። ይሄ 300 አባወራ ግፋ ቢል ከነ ቤተሰቡ ብትወስደው ከ1,500 አይበልጥም። የቀረው አልተመለሰም፣ እዛው ነው ያለው። በሌላ በኩል ደግሞ ቡራዩ ውስጥ ያሉት ወጣቶችና ሌላው የህብረተሰብ ክፍል ደግሞ እኛ ዋስትናውን ኃላፊነቱን እኛ ነን የምንወስደው። ይሄ በአካባቢ ባሉ ወጣቶች የተፈጠረ ሳይሆን ሌላ ተልእኮ ባላቸው የተፈጠረ ነው። ድርጊቱን እናወግዘዋለን። ምንም ችግር አይደርስባችሁም፣ እኑና ተመለሱና ቦታችሁ ላይ ስፈሩ። እንደውም እኛ አለን አትሽሹ እያልናቸው ነው የሸሹት በሚል ሰላማዊ ሰልፍ አድርገው ጥሪ አቅርበውላቸዋል። እንግዲህ አሁን እነዛ ምኑ ነው የሚሉት ኑ የሲሉ ጥሩ ነው። በጣም ነው ደስ የሚለው ሐላፊነቱ ወስደ በማከላችን አብራችሁ ይኖራችሁ ዘንድ ሰው መጠበቅ አያቅተንም የሚለው ነገር በጣም ተስፋ ሰጪ ጥሩ ነገር ነው። በሌላ በኩል ደግሞ አጠገብ ሰው ሲገደል ያየሰው የሚያቀው ሰው በአሰቃቂ ሁኔታ ተገሎ ያየሰው ቤቱ የተቃጠለበት ሰው ሴቶች ተገደው ሲደፈሩ ያየሰው ልቡ ረክቶለት ወዲያው ዋስትና ያገኛል የሚባል ነገር ዋስትና የማግኘት ነገር የህሊና ጉዳይ ነው። አእምሮ ውስጥ ያለ ነገር ስለሆነ ይሄ ሰቆቃ ከአእምሮ ውስጥ ይወጣ ድረስ በአፍ የሚነገረው እንደ ዋስትና ይወስደዋል ብሎ መውሰድ አይቻልም። በዚህ ምክንያት ይመስለኛል ይሄዱ አይደለም። በአጠቃላይ ግን በዝም ብለን እንዲሁ ስታይ የሚተኮስ ነገርና የሚሞት ሰው ስለሌለ ሰላም አለ ማለት ይቻላል። በስነ ልቦና ደረጃ ግን ከዚህ ከደረሰው አደጋ መሸማቀቅ አልወጣም ሰው ገና መጠለያ ውስጥ ነው የሚኖረው። መጠለያ ውስጥ መኖር እንትን ህጻናት ይዘ በጣም ከባድ ነው። ቤት የራስ ቤት እያስተዳደርክ ምግብ ቤት እየተበሰለ ከጓዳ እየወጣ በመብላትና መጠጣት ለምደህ አሁን መጠለያ ውስጥ ሆነህ ሰው እያመጣ በሳህን እየሰጠህ ማታም በሳህን እየሰጠህ መገብ በራሱ የሚፈጥረው የስነ ልቦና ጫና አለ እና እነዚህ ራሱ መታወክ ነው። ይህም ራሱ ያለመረጋጋት መገለጫ ስለሆነ ተኩስና ሞት ባይኖርም በአጠቃላይ ግን ከስነ ልቦና አኳያ መረጋጋት የለም። ይሄ ጊዜ የሚወስድ ይመስለኛል። የወደሙ ንብረቶችን መመለስ እና ይህንን ውስጣቸው የተፈጠረውን የመሸማቀቅ እና የስጋት መንፈስ ማጥፋት ማውጣት ያስፈልጋል። ይሄ እንግዲህ ቀላል ስራ ይመስላል። ዝም ብለህ ስታወራው ቀላል ስራ ግን አይደለም። የኦሮሚያ ክልል የአካባቢው ብቻ ሳይሆን ክልሉም ራሱ ከክልሉም አልፎ ኤንጂኦዎች ሁሉ በዚሁ ላይ የሚሰሩ ኤንጂኦዎችም መሳተፍ ያለባቸው ይመስለኛል። በተለይ ህጻናት ከዚህ ከፍርሃት ከሚያሳድረው ነገር አለባቸው እና ብዙ ስራ ይቀረናል እና በዚህ ላይ ደግሞ በቀጣይ ይሄ ግጭት እንደማይነሳ ማረጋገጫ የለም። ይሄም መኖሩ ታሳቢ ስታደርገው ትንሽ ውዥንብር እና ያልሰከነ ነገር መኖሩን ነው የምታየው።
ግጭቱን ተከትሎ በጋሞ አካባቢ ትልቅ ረብሻ ተከስቶ ነበረ። ሽማግሌዎቹ እና አባቶች ሃይማኖታዊ ማን ነው ባህላዊ በሆነ ሁኔታ ነው ለማነጋገርና ሰዎች ወጣቶቹን ለማቆም የሞከሩት። በጣም ያሳዝናሉ። ተንበርክከው ሲጸልዩ ቀጠማ ይዘው ሲጸልዩ ስትመለከት በጣም የቱን ያህል አደጋ እንደነበረው አንድ ቦታ የጠፋው ጥፋት ሌላ ጋ ሊያስከትል የሚችለውን መገመት ቀላል ነው። እሱን አይተህ አዲስ አበባ ወጣቶች ራሳቸውን ሀሳባቸውን ገልጸዋል። በጣም ከፍ ባለ መልኩ ቁጥራቸው ሁሉ ባልታወቀ ቁጥር ነው ወጥቶ የነበሩና ተቃውሟቸውን ገልጸዋል። አሁን እንዳልከው ቡራያ አካባቢዎች ተቃውሟቸው ትክክል እንዳልሆነ እኛ እንጠብቃለን የሚለው ነው። ከተለያዩ አዲስ አበባ አጎራባች ክልሎችም እነዚህ ነገሮች ተሰንዝረዋል እና ይሄንን ሁሉ ተመልክተህ ጠቅላይ ሚኒስትሩ ሄደው አይተዋል። የተለያዩ መግለጫዎች ወጥቷል። ጠቅላይ ሚኒስትሩ መግለጫ፣ ለማ መገርሳ፣ የብአዴን፣ የደቡብ፣ የፌዴራል ፖሊስ፣ የፌዴራል ደህንነት፣ እነዚህ በሙሉ ጠቅለው ሁሉም የራሳቸውን መግለጫ እና አስተያየታቸውን ሰጥተዋል። ከፌስቡክ ላይ ከሶሻል ሚዲያ የምናያቸውም አሉ፣ ጥሩም መጥፎችም አሉ። ሁሉንም እንትን ባናደርጋለን፣ ከጥሮቹን እንመለከታቸውና እንግዲህ እነዚህን ድርጅቶች በሙሉ መንግስት የመንግስትንም አካላትም ድርጅቶችንም ወይም መስሪያ ቤቶችንም ተመልክተ ወይ ክልሎችም አንድ የሚያደርጋቸው የሚያስራቸው መግለጫ ምንድን ነው እዛ ውስጥ ያገኘኸው?
እሺ፣ እንግዲያው መግለጫው ሁሉም መግለጫ ሰጥቷል። ሰፋፊ ነው መግለጫው
በጣም።
የጸጥታ ምክር ቤትም አለ፣ እሱም ጭምር መግለጫ አውጥቷል። ከሁሉም ውስጥ አንድ መሰረታዊ የምታወጣው ነገር በተለይ በመጪ ጊዜ ሊኖር የሚችል ግጭት የግጭት ስጋትን የሚያመለክተው ሆኖ ያገኘሁት የፖለቲካ ፓርቲዎችና አክቲቪስቶችን አስመልክተው ያነሱት ነው። እና ምን ያመለክታል? እነዚህ አካላት አክቲቪስቶች እና የፖለቲካ ፓርቲዎች መጠንቀቅ ያለባቸው መሆኑን የሚናገራቸው ነገሮች የሚገልጿቸው ነገሮች ወደ ግጭት እንዳያመሩ እንዳያመሩ ኃላፊነት መውሰድ እንዳለባቸው እንደውም ጠቅላይ ሚኒስትሩ ያሉት የማይቆጣጠሩትን ሰልፍ መጥራት ሁሉ እንደማይገባቸው ተናግረዋልና ምን ያሳያል? በእነዚህ ግጭቶች ከነዚህ ግጭቶች ይሄ ከዚህ ካስከፊው ግጭት ጀርባ የአክቲቪስቶቹና የፖለቲካ ፓርቲዎቹ በቀጥታም ይሁን በተዘዋዋሪ ይኖርበት እንደሚችሉ የተደረሰበት አንድ ነገር
ያለም
መኖሩን ያሳያል። እና ስለቆ ነገር አክቲቪስቶችና ፖለቲካ ፓርቲዎችን ነው የወቀሱት። እንግዲህ ስለቆ ነገር ይሄ ነው። እና ያው እንግዲህ ምንድነው እሱ እነዚህ አክቲቪስቶችም የፖለቲካ ፓርቲዎችም ከናንተ ሀገር ነው የመጡት። እዛ ኮንሲኩዌንስ አልነበረው ምንም ቢናገሩ እዛው ነው። በዚህ ላይ በየራሳቸው ቡድን ውስጥ ስለሆነ የሚያወሩት እንደፈለጉ ቢያወሩ ህዝብ የለም እዛ ተገባቸው ህዝብ ስለሌለ አንዱ ሌላውን በጥርጣሬ አይም። እዚህ ግን አገሪቷ ውስጥ ነው የገቡት ዋናው እዛ የሚያወሩበት ጉዳይ ውስጥ ነው የገቡት። እዛ ጉዳዮችን በሚይዙበትና በሚያራገቡበት መንገድ ካራገቡ እንደዛን ጊዜው አየር ላይ አይደለም የሚቀርበው አሁን ህዝብ ውስጥ ስለሆኑ ወደ ግጭት የሚያመራበት ነገር ሊፈጠር ስለሚችል መጠንቀቅ ነው ያለባቸው። አንደኛው የሚናገረው ነገር ሌላኛውን የማይነካ መሆኑን መገንዘብ ያስፈልጋል። ለታማኝ አሁን ባለፈው ባህር ዳር ላይ ያደረገው ንግግር ማንነት የሚባለው ነገር ፈጽሞ ትርጉም የሌለውና ጨባጣማ እንደማጥለቅ ነው ምናምን ይል ሌላ ደግሞ በማንነቴ ተጨቁኝ ነበር ራሴን በራሴ የማስተዳደር መብት አግኝቻለሁ የሚል አለ የማንነት መብት አሁንም መከበር አለበት የሚል አለ። ይሄ ያ ሰውዬ የሚወክለውን ህዝብ በጥርጣሬ ማየት የዛን ደጋፊዎች በጥርጣሬ ማየት ነገር ይጀምራል። በሌላ በኩል በዚህ በነጀዋር በኩል ደግሞ እንደዚህ የሚነገር ነገር አለ። አሁን ፌስቡክ ላይ አይተህ ከሆነ በጣም እንደ አደገኛ ሰው የማየት ነገር አለ። በሌላኛው በኩል ያለው የዚህ ብሔረተኝነት ላይ የሚያወራቸው ነገሮች ሌላው ላይ ደግሞ ስጋት ይፈጥራሉ። በሌላ በኩልና የሚናገሩት ነገር እዛ ሀገር እንዳሉት አይደለም። አሁን አንድ ነገር ሲናገር ስላንዱ ሲናገር ሌላውን ያለ መንካቱን ማረጋጋትና በኃላፊነት ስሜት ማድረግ አለበት። ፖለቲካ ፓርቲዎችም እንደዚህ ለምሳሌ አረንጓዴ ቢጫ ቀይ ባንዲራ በዛ ደረጃ ይዘው እንዲወጣ ሲያደርጉ ይሄ አረንጓዴ ቢጫ ቀይ ባንዲራ በታሪክ ውስጥ ደግ ያልሆነ ነገር ያስታውሰኛል። ስለዚህ በጎ ግንኙነትም ቢኖር አዲስ የፈጠርነው ግንኙነት የሚወክል ነገር ላይው ላይ ይኖርልኝ ብሎ በዚህ ውስጥ የኖረ ህዝብ ቅር ይሰኛል። እንዴ ወዴት እየሄድን ነው የሚል ነገር ነው የሚፈጥረው። ስለዚህ እነሱን ማስደሰታቸውና የዚህን ደጋፊ ማስደሰት ሳይሆን በሌላ በኩል የሚፈጥረውን ጥርጣሬ ለምሳሌ አማራና ኦሮሞ መካከል ጥሩ የህዝብ ለህዝብ ግንኙነት ተፈጠረ ስንል ቆይተን በዛ ሰንደቅ ዓላማ ብቻ ጥርጣሬ እና በስጋት ተፈጥሮበታል በኦሮሞ በሌላውም ውስጥ እና አሁን ኃላፊነት ሊሰማቸው ይገባል። እና ይሄንኑ አተኩሮ ይመስለኛል ሁሉም አስተያየታቸውን ሲሰጡ አክቲቪስቶቹና የፖለቲካ ፓርቲዎቹን እንዲጠነቀቁ አሳስበዋል። ሁሉም ውስጥ ያገኘሁት መሰረታዊ ነገር ይሄንን ነው።
ማዳግም እርምጃ እንወስዳለን። አንዳንዱ የትኛው ፖሊስ ኃላፊ ባንጠራም የማዳግም እርምጃ ወስደናል ይልሃል። እኔ እንወስዳለን ማስጠንቀቂያ እንዲሆንልኝ ነው እንጂ ኮስተር ኮላ አድርግ ያለው ብለህ ስትል ትንሽ ለሚሰማ ሰው ይከብዳል። አንዳንዴ ያነጋገር ችግሮች ያሉ ይመስለኛል በፖሊስ አመራሮች አካባቢ። ምክንያቱም እርግጥ ወታደር እስከሆኑ ጊዜ ድረስ ብዙም እንትን የላቸውም እነሱ ጸጥታና ደህንነት ማስከበር ስለሆነ ምን ሊያመጣ ይችላል የሚል ነበር። ለማንኛቸውም ግን ሁሉም ማዳግም እርምጃ እንወስዳለን ነው። እቺ ማዳግም እርምጃ የምትባል ነገር የኤርትራን መንግስት ጀምሮ የተለያዩ ችግሮች በሚመጡበት ጊዜ በተለይ በአቶ ኃይለማርያም መንግስት ጊዜ የተደጋገመች ነበረች እና እስካሁን ድረስ የምናያቸው በተጨባጭ የምናያቸው ነገሮች አሉም። ይህን ያህል ሰው ታሰር ይባላል ከታሰረው ውስጥ ፍርድ ቤት ቀርቦ ቅጣት አገኘ የሚባል ነገር አንሰማም። ምንድነች ምንድነው ይሄ የማዳግም ምርምጃ የሚባለው ነገር አንደሱ ነው ሁለተኛ ነገር አሁን የአሁን የጋሞን ቅድም አንተን በየለ ነበር ያሰላን አላወራነው ስለ አሰላ አሁን ምንም ምንድነው እንደተደረገም አላቀም አንተ የምታቀው ነገር ሊኖር ይችላል እኔ አትላንትና አቶ ለማ መገርሳ ሲናገሩ ነው ያዳመጥኩትና አልገባህ ብሎኝ ቆይስ አንተ ሳገኝ ጠይቃለሁ ብየል ምንድነው እዛ ሲተፈጠረው ብለ ያንስ ተከትሎ ሊመጡ የነበሩት ይሄ በሶሻል ሚዲያ እርግጥ እንደነበሩ ሶሻል ሚዲያም ተዘግቶ እንደነበረም ሰምቻለሁኝና ሲነሱን እስቲ እንዴት ነው የምታያቸው ማዳግም ይባለው ነገር እንደምንድነው እስከምንድነው እንደሄደው
እንግዲህ የማዳግም እርምጃ ማለት የምትወስደው እርምጃ ሁለተኛ እቺን ነገር ባደርግ በጀኒ ቁረጣው እንዲል ማድረግ ማለት ነው ያጥፊውን አቃለ
አዎ
የማዳግም እርምጃ ማለት ይሄ ነው እንግዲህ የማዳግም እርምጃ ሲባል ሊኖረው ግን ግጭቶች በተለይ ከቅርብ ጊዜ ሁሉ ጋር ይባላል የማዳግም እርምጃ መውሰድ ግን በጣም ሲደጋገም ነው ያየነው እንደዚህ በተባለ ቁጥር እና የማዳግም እርምጃ መውሰድ አስፈላጊ ነው የማዳግም እርምጃ መውሰድ የሚያስችል ስልጣን መንግስት አለው እርምጃዎቹን የሚወስድበት ህግና ስርዓት አለ የህግ የበላይነት ማለት ነው ይሄንን ማድረግ ነው የማያዳግም ማለት ይሄንን ነው ማድረግ ያቃታቸው በመጀመሪያ ደረጃ የግጭቶቹን መሰረታዊ መነሻ አያገኙትም ብዙ ጊዜ እሱ ጋር ነው አየህ ልክ የመሰረታዊው መነሻው ምክንያት አግኝተህ ሰዎችን ከማስቀጣት በተጨማሪ እዛ ላይ የፖለቲካ ስራ ትሰራለህ ትልቅ የአድቮኬሲ ስራ መሰራት ይፈልጋል አሁን እሱን መሰረታዊ ነገር አግኝተው የፖለቲካ ስራ የአድቮኬሲ ስራ አይሰሩም እንግዲህ መንግስት አሁን የመንግስት የአድቮኬሲ ስራ እየሰራ አይደለም ማለት ሳይው እንግዲህ የሚዲያዎች በርካታ ሚዲያዎች አሉ ኦፍ ኮርስ ሚዲያዎቹ ዜናዎችን ነው የሚያወሩት ሰዎችን ነው የሚያነጋግሩት እንጂ መንግስት በራሱ እነዚህን ችግሮች ለይቶ ችግሮቹን ከስራቸው ሊያጠፋ የሚችል የፖለቲካ ስራ እየሰራ አይደለም ይሄን የፖለቲካ ስራ መስራት ከዛ በኋላ ህጉን በትክክል ተግባራዊ ማድረግ ይፈልጋል የህግ የበላይነት መኖሩን ማሳየት ይፈልጋል ይሄ ሲሆን ጉዳዮቹ የማይደገሙ ይሆናሉ የማያዳግም ማለት የህግ የበላይነትን ማስከበር ከግጭቶቹ ጀርባ ያሉ ሰብጀክቲቭ እና ኦብጀክቲቭ ነገሮችን ደግሞ በፖለቲካ ስራ ማስወገድ ይፈልጋል እዚህ ላይ ግን በጣም ነው ክፍተት ያለው የፖለቲካ ስራ መስራት ላይ በጣም ዝርክርክ ያለ ነው በኢህአዴግ በጣም የሚታወቀው የፖለቲካ ስራ በመስራት ነው ከዚህ በፊት በጣም ከተዘበራረቀ ነገሮች ውስጥ ወዲያውኑ ይወጣል እና ትልቅ የፖለቲካ ስራ ነው የሚሰራው ትልቅ የአድቮኬሲ ስራ እሱ ጋር በጣም ደካማ ነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አሁን ስራው ምን እንደሆነ ሁሉ ማወቅ የሚያቅትበት ደረጃ ላይ ተደርሷል ትልቅ የአድቮኬሲ ስራ እዛ ነው መሰራት ያለበት ለምሳሌ በዚህ ጉዳይ ውስጥ አህመድ ሺዴ አንድ የመጣው ለአንድ ጋዜጠኛ በቃ የህግ የአጥፊዎች ለህግ ይቀርባሉ ምናምን የምትል ነገር ከመናገር ውጪ ምንም ያለው ነገር የለም በዚህ ጉዳይ ላይ የአቋም መግለጫ እንኳን ዝርዝር የአቋም መግለጫ እንኳን አላወጣም በዚህ ጉዳይ ላይ የወጡ የትንታኔ ጽሁፎች እንኳን የሉም ራሱና ይሄ ብቻ አይደለም የመንግስት ኮሙኒኬሽን ጉዳዮች ድሮ ታውቃለህ ዊክሊ መግለጫዎች ይሰጣሉ ፕሬስ ኮንፈረንሶች ምንም ፋንክሽን እያደረገ አይደለም ትልቁ የአድቮኬሲ ስራ መስራት ያለበትና አቋሞችን መተንተን ያለበት ተቋም እንኳን ተምቷል የፖለቲካ ስራ እየተሰራ አይደለም እና ከህግ የበላይነትን ከማስከበር ጋር ይሄ የፖለቲካ ስራ ካልተሰራ የማያዳግም ነገር ማምጣት አይችልም እና እነዚህ ክፍተቶች ሁሉ አሉ እንግዲህ አድማጮቻችን ይሄንንም ነገር ለመንግስት ሊጠቁሙ ይችላሉ በሚል ነው እዚህ ድረስ ማነሳው እና የማያዳግም እርምጃ ሁለቱንም አንድ ላይ ያያዘ ስለሆነ ይሄን ሁለቱን መስራት ያስፈልጋል አለበለዚያ የማያዳግም እንላለን መልሶ ይደገማል ስለዚህ የማያዳግም ማለት እንዲደገም ማድረግ ማለት ተደርጎ እስኪወሰድና የማይፈረስ ሊሆን ድረስ አየር ላይ ባክሎ የሚቀር ይሆናል እንደው ስጋት ሌላ ያሰላውን አንስተልኛል ያሰላው ግጭት በጣም ብዙ ሰው አልሰማውም የሚገርመው ግን አንድ የማቀው ሰው ሳላቀውም የጓደኛ ነው መምህር ነው እንዳጋጣሚ በዛ በኩል ለስራ ሄዶ ሲመለስ ነበር ያገኘውና በጣም በጣም የመጨረሻ አስፈሪ ነበር ነው ያለው። በሁለት ቡድን ተከፍሎ ማዶና ማዶ ሆነው በቃ እንደው እግዚአብሔር ተፋን ነው በዛ ማህከል ወጥቶ መምጣት ነው ያለውና በጣም የተወጠረ ነበር። ምንድነው ግጭቱን የቀሰቀሰው ስትል ምን እንደቀሰቀሰው አይታወቅም፣ ግን ካንቲባው ማለበት ሁሉ የሚሉ ሰዎች አሉ። አሁን እኔ አለበት ይያልኩ ሳይሆን የሰማሁት ነው ነግራ ራሱ የከተማው ካንቲባ ጨምራለ አሰላ ከተማ ላይ መስቀል ደርሷል ዳመራ ደርሷልና የዚህ ዳመራ በዓል አይከበርም የሚል ነገር እንደተናገረና በዚህ ከዚህ በመነሳት ሃይማኖታዊ ግጭት እንደኖረው እንደው ቀይሮ ብሎ ክርስቲያን አላውቅም ብሏል ነው የሚባለው። ቀይሮ ኮንክ ሙስሊም መሆን አለበት ሁሉ የሚል ነገር ተናግሯል ነው የሚባለው። አሁን የሰማሁትን ነው እንግዲህ ምነግርህና ይሄ ሁኔታ ግጭቱን የሃይማኖት ግጭት ፈጥቶት ነበር ነው የሚባለው። የሃይማኖት ግጭት ደግሞ አስፈሪ ነው። አሰላ ከተማ የምታቃጥ ከሆነ ሙስሊሙም ክርስቲያኑም ቁጥሩ እኩል ነው። ራሱ እንዳለ አርሲ ውስጥ ኦሮሞ ራሱ ክርስቲያን ኦሮሞ የዛሬ 100 ዓመት ምናምን ከዚህ ከሰሜን ሸዋ ከሰላሌ ይሄዱ እዛው ስታብሊሽ ያደረጉ ማት ኦሮሞዎች አሉ እና ክርስቲያኖች ናቸው። እነዚህ የሃይማኖት ካደረከው እንግዲህ በራሱ በኦሮሞና በኦሮሞ መካከሉ ነው ግጭት የሚፈጠረው። እንደገና በሌላ በኩል ደግሞ ግጭቱን ይሄኛውን ፈርታውት ይመስለኛል የብሔር መልክ ለማስያዝም የተሞከረበት ሁኔታ ነበር በአማራና በኦሮሞ መካከል። እና ለማንኛውም ግን ለጊዜው በርዷል እንጂ ጠፍቷል አይደለም ምንም የመዳፈን ነገር ነው የሚታየው ያሰላው እንቅስቃሴ ላይ። አንደኛ ብዙ አልተወራበትም ምክንያቱም አልተነገረም መጠኑም አልተገለጸም ዝም ብሎ ድብስብስ ነው የተደረገው። ይሄ የሚያሳይ መዳፈኑን ነው። እና ምናልባት አሁን የዳመራ በዓል ሲከበር ድንገት ሊፈነዳ ይችላል የሚል ስጋት አለኝ። እንግዲህ ምን ማድረግ እንደምንችል አላውቅም ግን በጣም ስጋት አለኝ። የአሰላው ይሄን ነው የሚመስለው። ሌላ ደግሞ ፖቴንሻል ግጭቶች ያንዣበቡበት ቦታ አለ የጎባ የባሌ ጎባ። አዎ ጎባ ከዚህ በፊት የአንድ የኦሮሞ ታጋይ ሀውልትን በመትከል ተብሎ የሃይማኖት ግጭት የተደረገበት ሁኔታ አለ። የዚህ አብዙ አውርተንበታል። የሃይማኖት የዚህ የኦሮሞ የነጻነት ታጋይና ሃይማኖት ምን አገናኘው እስከምንል ድረስ በኋላ ሀውልቱ ይሰራበት የተባለበት ቦታ ታቦት የሚዞርበት መሆኑን መነሻ በማድረግ የሃይማኖት ግጭት ተፈጥሮ ብዙ ሰዎች ወደ 11 ሰው ነው የሞተው። አሁንም ጎባ አካባቢ ግጭት ለመፍጠር ቅስቀሳ እየተደረገ ነው። እና ጎባ እንዳጋጣሚ ሆኖ ሜትሮፖሊታን ነው ብዙ አውርቼ ያለሁኝ ስለ ጎባ ከተማ። ጎባ ከተማ ድንገት ወስዶ ቢያስቀምጡ ኦሮሚያ ክልል ውስጥ መኖርህን አታውቅም። አማርኛ ነው የሚነገረው ልክ እንደ አዲስ አበባ። ባህላቸው፣ ቋንቋቸው፣ አክሰንታቸው ሁሉ የጎባ ተወልዶ ያደጉ ልጆች ኦሮሞዎቹም ጭምር የሜትሮፖሊታን ነው የከተማ ነው። እና እንግዲህ ረጅም ጊዜ ከንጉሰ ነገስቱ ጊዜ ከጣሊያን በፊት ጀምሮ ዋና ከተማ ሆና በመቆየቷ ጭምር የተፈጠረ ነው። እና ረጅም በጣም እንደው መቼ ብዬ ልቆጥሮ የማልችል ጓደኞች ሁሉ ነበሩኝ። ከጎንደርም ከሸዋም የሄዱ አማሮችም እዛው የሚኖሩበት አካባቢ በመሆኑ የመጣ ነው። እና የነፍተኛ ከተማ ነው ይሉታል ድሮም ጀምሮ። እንደው ሌላ ላነሳቸው የማልፈልግ ሁሉ ጥሩ ያልሆኑ ታሪኮች አሉ እዛ አካባቢ። አሁን ይህንን መነሻ በማድረግ እዛ ያለውን ህዝብ የመጉዳት እና በኢኮኖሚ ጫና የማድረግ ተብሎ በዝርዝር ነፍጠኛውን ነቅሎ ለማስወጣት መወሰድ ያለባቸው እርምጃዎች ተብሎ እየተዘረዘሩ ሲሰራጩ የነበሩበት ሁኔታ ሁሉ አለ። እና እሱም ሌላ አንድ ፖቴንሻል የግጭት እምቅ የግጭት መቀስቀሻ ቦታ ሆኖ ነው ያገኘሁት። እና ይህንን ይመስላል እንግዲህ
እንግዲህ እነዚህም በሙሉ አሁን ከቦታ ቦታ እያነሳን ያለ ነው። እና እንደ በአጠቃላይ ጠቅለል እናድርገውና ለዚህ ለውይይታችን የሀገሪቱ ሰላም መረጋጋት እና ደህንነትን በተመለከተ እንደው ስትመለከተው ከትላንት ከጠቅላይ ሚኒስትሩ መግለጫ ከክልሎች መግለጫ ስትመለከተው በአጠቃላይ እንጠቅልለው እዚህ ቦታ እዛ ቦታ ሳይሆን በአጠቃላይ እንመልከተውና ምን ሊሆን ይችላል ወዴት ልናመራ እንቻለን ምንስ መደረግ አለበት ትላለህ? በሱን ተቀበለኝ።
እንግዲህ ስጋት አለ በቃ እኔ አሁን ትልቅ የታየኝ ነገር ሀገሪቷ ውስጥ የግጭት ስጋቶች አሉ። አንደኛ የመጀመሪያው የግጭት ስጋት እነዚህ ከውጭ የመጡ የፖለቲካ ፓርቲዎችና አክቲቪስቶች የተለያዩ አመለካከቶች ያሉበት ህብረተሰብ ውስጥ የመስራት የፖለቲካ ባህልም ልምዱንም አላዳበሩትም። እዛው በየቀፏቸው ውስጥ ውጤቱን ሳያስቡ ሲያወሩ የቆዩ ስለሆኑ በዛ መንገድ የሚቀጥሉበት ሁኔታ ነው ያለው። ይሄንን ባህል መቀየር ቀላል አይደለም የሚሆነው። ወደ ህግ ርምጃ ካልተገባ በስተቀር አደገኛ ነው የሚሆነው እና በተለይ ወደ ምርጫ እየተጠጋን በሄድን ቁጥር አደገኛ ነገር ነው ሊፈጠር የሚችለው በእነዚህ ሰዎች ምክንያት። እንግዲህ አሁን በዚህ በሰንደቅ ዓላማ ላይ ያየነው ነገር አለ። ይሄ ነገር ዝም ብለህ ወደ ምርጫ አካባቢ እየተጠጋ ስትሄድ አሁን ያለው ስሜት በሆነ መንገድ ተረግቦ ካልተያዘና የፖለቲካ ፓርቲዎቹም አክቲቪስቶቹም አካሄዳቸውን ካልቀየሩ አንዱ የፖለቲካ ፓርቲ የሌላው ክልል ላይ ሄዶ መንቀሳቀስ የማይችልበት እና ፖስተር መለጠፍ የማይቻልበት ከስከፋ ማድረግ
እዚህ ቦታ ላቋርጣን
ማስታወቅ የማይቻልበት ሁኔታ ሁሉ ነው የሚፈጠረው።
ላቋርጣህ አንድ ጊዜ ላቋርጣህ።
እሺ እሺ።
ምንድነው የመንግስት ችግር? እኔም አሁን ምንድነው የመንግስት ችግሩ? የኢትዮጵያ ሰንደቅ ዓላማ በአሁኑ ሰዓት ህግና ህገ መንግስቱ የሚፈቅደው ይሄ ነው። ባንዲራው ሰላማዊ ሰልፍ ስትወጡ፣ መስሪያ ቤታችሁ ስትሰበሰቡ የራሳችሁ ምልክት በፈለጋችሁ ነገር አርጉ። እኔ የጫማ ካልሲውንም አርጎ ምልክቴ ነው ባለካለን ምንም ችግር የለኝ፣ ቀለምም ያድርግበት ምንም ችግር የለም። ግን ጎን ለጎን ግን የኢትዮጵያ አሁን ኢትዮጵያን የሚወክል ባንዲራ ይሄ አለ፣ ይሄም አብሮ መውለብለብ አለበት ብሎ ለመናገር ያ ነገር ተግባራዊ እንዲሆን ለማድረግ ምንድን ነው ችግሩ? የመንግስት
የህግ የበላይነትን ማስከበር አለመቻል።
በጣም ጥሩ። እሺ በቃ መለስክልኝ።
እና ራሱ አቅቶታል በቃ አይችልም።
አዎ በተደጋጋሚ የተናገር ነው እሱ። እስቲ እንግዲህ
እና ከዚህ የመነጨ ነው አሁን ባልኩ መሰረት ግጭቶች በጣም ሊነሱ የሚችሉበት ሁኔታ ነው ያለው። ከዚህ በተጨማሪ ደግሞ ብዙ ሰው ያስተዋለው አይመስለኝም፣ ግጭቶች በተፈጠሩ ቁጥር አሁን የሰሞኑን ቅድም ያወራነውንም ጨምሮ የመንግስት የስራ ኃላፊዎች ይመጡና አንዳንድ ለውጡን የማይፈልጉ ኃይሎች የለውጡን ሂደት መቀልበስ የሚፈልጉ ኃይሎች ናቸው ይሄንን ውከት የሚፈጥሩት ከጀርባው ነው ይለዋል። ተመልከት እንግዲህ አንዳንድ የለውጡን የማይፈልጉ ኃይሎች ማለት በጣም ለተለያየ ትርጉም የተጋለጠ ነው። ሁሉም ሰው ከሌ የለውጡ ተቃዋሚ ነው ብሎ የሚገምተው ይኖራል። በተለያየ ምክንያት የተለያየ ከዚህ በፊት ሲካሄዱ የነበሩ የጥላቻ ፕሮፓጋንዳዎች ውጤት አለ። ሰው አመለካከቱ በሱ ነው የተቀረጸው። እሱም መነሻ ያደርግና ከሌ ነው ያም ከሌ ነው ያም ከሌ ነው ይላል። ይሄ ለግጭት በጥርጣሬ ለመተያየት፣ በጥርጣሬ መተያየት ደግሞ አጋጣሚዎች ሲያገኝ ወደ ግጭት የሚያመራ ነገር ነው። ራሱ መንግስት አንዳንድ ኃይሎች ለውጡን የማይፈልጉ የለውጡን ሂደት መቀልበስ የሚፈልጉ የሚለው በራሱ የግጭት ጥንስስ ነው እና አጋጣሚ ሲያገኝ ይፈነዳል። ስለዚህ መንግስት ራሱ ይሄንን ከማለት መቆጠብ አለበት። ባለፈው ልውጥ ጠጉረ ልውጥ በማለት የቀንጅብ በማለት የተፈጠረውን ነገር አይተሃል። ጠጉረ ልውጥ አለ ሰው ለገበያ የሚሆን ለምናም የመጣውን እና አካባቢው ላይ የማያውቀውን ሰው ሲያገኝ ጸግረ ልውጥ መጣ ብሎ በድንጋይ መወገር። የቀንጅብ የሚባል ስያሜ የተሰጠ የቀንጅብ የሚለውን ከሆነ ክፍል ጋር በማቆራኘት ያንን የህብረተሰብ ክፍል ማጥቃት። ሰው ሳይሆን ጅብ የሚል ስያሜ ስለተሰጠው ስታጠቃውና ስትገለው ጅብ እንደገደልክ እንጂ ሰው እንደገደልክ ባለመቁጠር በጣም ትልቅ የሰው የማክበር ባህል የእስልምና የሚሆን የክርስትና ሃይማኖት ኤቲክስ የተገነባ ህብረተሰብ ውስጥ አንገቱ ላይ ማተቡን አስሮ ሰው በድንጋይ ወግሮ የሚገልበት ሁኔታ ተፈጠረ። ሰው አይደለም ማን ይገለው፣ ጅብ ነው የሚገለው። እና እንደዚህ አይነት አደገኛ ነገሮች ናቸው። አሁንም ይሄ በደፈናው ለውጡን የማይፈልጉ የሚለው ነገር ግጭት መቀስቀሻ ነው። ስለዚህ ይያዝ፣ ግጭት ተፈጥሯል፣ ግጭት የተሳተፉ ከግጭቱ ጀርባ ያሉ ጠንሳሾች ማስተር ማይንዶች አሉ። እነዚህን ያዝ፣ ለዚህ ዓላማ ለዚህ እንደዚህ አድርገዋል ብሎ ተጨባጭ ነገር ይናገር እንጂ ለተለያየ ትርጉም የሚሰጥ ነገር መናገሩ በራሱ እንደ ግጭት ጥንስስ አድርጌ ነው የምወስደው። እና አሁንም አልተቆጠበም ከዚህ ነገር። ይሄና የፖለቲካ ፓርቲዎቹ አካሄድ አንድ ላይ ታይቶ መንግስት አሁን እስካሁን ባየንበት የህግ የበላይነትን ከማስከበር አቅም ማጣት ጋር ተዳምሮ አደጋ ውስጥ ነው ያለ ነው ምንም ጥርጥር የሌለው። እነዚህ ሁኔታዎች አሁን የተጠቀስኩልህ ሶስት ሁኔታዎች የፖለቲካ ፓርቲዎቹ እና አክቲቪስቶቹ አካሄድ ካልተቀየረ፣ መንግስት የህግ የበላይነትን ማስከበር ካልቻለ፣ ይሄ ለተለያየ ትርጉም የሚሰጡ አነጋገሮች ካልቀሩ በስተቀር ግጭት ውስጥ መግባታችን ምንም ጥርጥር የሌለው ነው።
እሱ ነው የሚያስፈራው። እንግዲህ እግዚአብሔር ይጠብቃል
እና እሱ ነው የሚያስፈራው።
ኦህዴድ 9ኛ መደበኛ ጉባኤውን ዛሬ ጀምሯል፣ ትላንትና ጀምሯል። እና በዚህ በጉባኤው ላይ እርግጥ የክልሉን ሙዚቃ እንትን መዝሙር ቀይራለሁ ብሏል፣ ምልክቱን ቀይራለሁ ብሏል፣ እና ደግሞ ማሻሻያዎችን ማድረጋለሁ ብሏል። ምን እንደሚወስኑ ገና ባናቀም፣ ግን የኢህአዴግ እህት ድርጅቶች መሪዎች፣ የተለያዩ የፖለቲካ ድርጅቶች፣ ተቃዋሚ ተፎካካሪ ፓርቲ መሪዎችም የተገኙበት ነበርና እንዴት አየው?
እንግዲህ ድርጅታዊ ጉባኤው ጥሩ ነው። ከተመሰረተ ጀምሮ 9ኛውን ላይ የደረሰው አሁን ድርጅታዊ ጉባኤው ትልቅ ነገር የሚጠበቅበት ነው። ትልቅ ነገር ነው ድርጅታዊ ጉባኤ ማለት። አከፋፈቱ በጣም ጥሩ ነው። የዚህ ለብሔር ብሔረሰቦች ለዚህ ለኢትዮጵያዊነት ለኢትዮጵያ አንድነት ነጸብራቅ የሚሆኑ ነገሮችን ነው ያየንበት። የአጋር ፓርቲዎች፣ አጋር የፖለቲካ ድርጅቶች ከዚህ በልማት ወደኋላ የቀሩ ከምንላቸው ክልሎች የመጡ ተወካዮች ተገኝተዋል። የእህት ድርጅቶች ከትግራይ፣ ከደቡብ፣ ከአማራ ክልል ተወካዮች መጥተው ንግግር አድርገዋል። ይሄ በጣም ትልቅ ነገር ነው። ድርጅቱም አሁንም ህብረ ብሔራዊ መሆኑንና በመካከሉ አሁንም አንድነት አለ ብለን እንድንገምት የሚያደርግ ነው። ይሄ አንድ ጥሩ ነገር ነው። በሌላ በኩል በዚህ ስብሰባ ላይ ከዚህ በፊት ከነበረው በተለየ ሁኔታ ያው ኦፒዶ የኦህዴድ የክልሉ ፓርቲ ነው። ክልሉ ውስጥ ነው የሚወዳደረው፣ ክልሉን ነው የሚያስተዳድረው። አሁን በዚህ ስብሰባው ላይ ክልሉ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ተወካዮችም ተገኝተው ንግግር እንዲያደርጉ አድርጓል። በቅርቡ የገባው ኦነግ ተወካይ አቶ ይብሳ ነገው ተወካያቸው ንግግር አድርገዋል። በኦፌኮ ምክትል ሊቀመንበሩ አቶ በቀለ ገርባ ንግግር አድርገዋል። አክቲቪስቶቹ የክልሉ አክቲቪስቶች ሌሎችም ተገኝተዋል። ይሄ ያልተለመደና አዲስ ነገር ነው። እንግዲህ የእነዚህ ሰዎች ሁሉ መገኘት እዛ ኦህዴድ በእነዚህ ሰዎች ሁሉ ትዝብት ውስጥ መሆኑን እንዲያስብ ያደርገዋል። ይሄ አንድ በጎና ያልተለመደ ምናልባት በኢትዮጵያ የፖለቲካ ፓርቲ የመጀመሪያ አድርጌ ልወስደው እችላለሁ። ትልቁ ነገር ከኦህዴድ ከሌሎችም ድርጅቶች እና ከኢህአዴግ ነው የሚጠብቀው። የኢህአዴግም በ23 መስከረም 23 ይጀምራል። መስከረም 23 ማለት እንግዲህ ትንሽ ቀን ነው የቀረው። ዛሬ 9 ነው። አዎ፣ ከ15 ቀን ገደማ ነው የቀረው። 15 ቀን በታል ሁለት ሳምንት ነው የቀረው። የምንጠብቀው አንድ ነገር አለ። አሁን ቅድም እንዳልኩ የግጭት ስጋት ውስጥ ነው ያለ ነው። ከዚህ ስጋት ይሄ ስጋት ሊያጠፋን ይችላል። በሌላ በኩል ደግሞ የፖለቲካ ምህዳሩ የመስፋት በቀጠናው የተፈጠረ ሰላም፣ እነዚህ ነገሮች ደግሞ አሉ። የፖለቲካ ምህዳሩ መስፋትና በቀጠናው የተፈጠረው ሰላም ወደ ኢትዮጵያም ከመጣ ልናድግ የምንችል መሆኑን የሚያመለክት ነገር አለ። እርቅ እዛም እዚህም ታያለ። እነዚህ ደግሞ ተስፋዎች ናቸው። ተስፋውና ስጋታችን እኩል ነው። ስጋቱ ያነሰ ተስፋው የበለጠ ወይ ተስፋው ያነሰ ስጋቱ የበለጠ አይደለም። እኩል ደረጃ ላይ ስለሆነ ያሉት ወዴት እንደምንሄድ አናውቅም። ወዴት እንደምንሄድ ስለማናውቅ አሁን ከዚህ ስጋት ውስጥ አውጥተው ተስፋው እውን የሚሆን መሆኑን በተጨባጭ የሚያሳየን አቅጣጫ ይዘው መውጣት አለባቸው። ይሄ ካልሆነ በስተቀር ምንም ትርጉም አያደርገውም። በዚህ ላይ አሁን አንድ ያለ ኮንፊውዥን አለ። ኢህአዴግ እንዴት ቀላል እንደመሰለው እንጂ የአይዲዮሎጂ መገዝገዝ ነገር ይታያል። አንድ የፖለቲካ ፓርቲ አይዲዮሎጂ የጠራ አይዲዮሎጂ ከሌለው በስተቀር አንድነት ሊኖረው አይችልም፣ መስመር ሊኖረው አይችልም። አሁን ባለፈው ስናወራ እንደነበረው አንዳንዶቹ እህት ድርጅቶች ፕሮግራማችንን እንቀይራለን የሚሉበት ሁኔታ ነው ያለው። ፕሮግራም መቀየር ማለት አይዲዮሎጂ መቀየር ማለት ነው። በዚህ ሁኔታ የተለያየ አይዲዮሎጂ ካለውና የጠራ አይዲዮሎጂ ከሌለው አንድ ድርጅቱ የነበረውን አንድነት አይዝም። በዚህ ላይ ወዴት እንደሚወስደን እኛም አናውቅም፣ እሱም ወዴት እንደሚወስደን አያውቅም ከአይዲዮሎጂ ውጭ። ስለዚህ አይዲዮሎጂውን በትክክል የት ጋር እንዳለ ለማታይ ዲሞክራሲን ይዞታል ወይም ለቆታል ይሄ መደመር የሚባለው ነገር ከአይዲዮሎጂ አንጻር ከልማታዊ ዲሞክራሲ አንጻር ምንድነው ክሊር ያደርግልን መደመር ምን እንደሆነ የማይታወቀው በግ ነገር በሙሉ መሰረት ማስያዝ በዛ ደረጃ ሊተረጎም የማይችልና አንድ ጊዜ ድንገት ተብሎ ከዛ በኋላ ሊተነሰል የማይችል ከሆነ ደግሞ መተው እና ክሊር ሆኖ መውጣት እና ተስፋው ሊሆን የሚችል መሆኑን የሚያመለክት አቅጣጫ ይዘውልን እንዴት እንተብታለን ኦፒዲዮ ጀምሯል እንግዲህ ተጎስከም በኋላ ይደርሳል ምን ጊዜ እንደሚመጣ የምናይ ይሆናል ሌሎችም ድርጅቶች እንዲሁ በሚቀጥለው ሳምንት ውስጥ ይሰበሰባሉ ከዛ ከወደድ ይሄንን እንጠብቃለን ይህ ካልሆነ ጉባኤ በራሱ መድረሻ ስላልሆነ
የሆዴድ መጀመሪያ ስብሰባውን ማጠናቀቁ ራሱ አንድ ለኢህአደግ ህድ ድርጅቶችም ለራሱ ለኢህአደግም ጉባኤ አንድ መንገድ ወይንም ደግሞ አንድ መስመር ወይንም አንድ ነገር ሊያሳየን ሊጠቆመን ይችላል ለማንኛቸውም እንግዲህ እሱን እንመለከታለን ከሁለት ሳምንት በኋላ ስብሰባውን ሲያካሂድ የመጨረሻ ላርግል ባለችን አጭር ሰዓት በአደን ራሱን መግለጫ አውጥቷል ይሄን የቡራዩን በተመለከተ ካለፈው ከሁለት ሳምንት በፊት ካወጣው ትንሽ ለየት ያለ ነው ብዙ ነገሮችን ከመጀመሪያው ማረግ የነበረበት ወይንም ማለት የነበረበት ነገር አሁን ብሏል ውስጡ ያሉ ችግሮች ወይንም ደግሞ ሌሎች ሰዎች ችግር አለ ብሎ የሚያወሩት ነገሮች አርፋችሁ ተቀመጡ በእኛ በመሐላችን በዘር በመናን ያላችሁ ለመካፋፋለት ሞክሩ የሚል አንካራ መግለጫ ነው እንዴት አየው አንኳር ነው የምትላቸው ምንድናቸው እኔ ትንሽ ጀምርላለሁ አንኳር ነው የምትላቸውና ጥራታቸው ላይ እንዴት አለ ባለችን ሰዓት በሷን ተናርጋት
እሺ እንግዲህ ይሄ ሰፊ ጉዳይ ነው ግን በጣም ትኩረት የሚሰጣቸው ነገሮች ክልል ውስጥ ዝም ብሎ የተነስተው የተደራጁ ወጣቶች ኢኮኖሚ እንቅስቃሴውን እያስተጓጎሉ ነው በዚህ በኩል ወደ ትግራይ የሚሄድ እህል የግብርና ምርት ለበዓል ሲጫን የነበረ በግ ሳይቀር ነው ወልዲያ ላይ ተዘረፈው ይሄ እንግዲህ ወጣቶቹ በራሳቸው ውሳኔ ይሄ ከጀርባ ያለው ለውጥ የማይፈልግ ምናምን የሚባሉት ነገሮች የሚፈጥሩት መዘዝ ነው ይሄ ያ የዛን ክልል ህዝብ ማጥቃታቸው ነው ግን የሀገሪቷን ኢኮኖሚን ጭምር ነው ያስተጓጎሉት እነዚህ ምርቶች ወደዛ ሲሄዱ ከዚህ አርሶ አደር የመጡ ናቸው አርሶ አደሩ በነፃ አይደለም የሚሰጠው በገንዘብ ነው የኢኮኖሚ ልውውጥ ነው ያለው የኢኮኖሚ ልውውጥ ትብብር ነው የራሳቸውን አርሶ አደር ጭምር እየጎዱ ኢኮኖሚውን የክልሉን ኢኮኖሚ እየጎዱ ነው እዚህ ላይ ይሄ መቀጠል የለበትም እርምጃ ውስጥ ያለው ብሏል ሌላ ያው ግድያዎችን ያነሳው ራሱ በቅርቡ ለቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አልመሃል በተባለ አካባቢ የአማራ ተወላጆች ላይ የተፈጸመ ጥቃት ላንስቶ ይህን ነገር አልታገስም ብሏል እና እዛው ክልሉም ውስጥ የሚደረጉ ግድያዎች አሉ ይህንንም መታገስ ነው የሌለበት ጥሩ ነው እዛ ክልል ውስጥ የሚፈጸመውን ችላ ብሎ ሌላው ላይ መጮ ሌላው ልጋ የኔ የሚላቸው ሰዎች ሲሞቱ ሳይሆን መጮ በመርህ ደረጃ ይዘ በአጠቃላይ ሰዎች በሀገሪቷ ውስጥ የፈለጉበት ቦታ ሄደው መኖር መብት አላቸው መገደል የለባቸውም የሚለው ላይ እንዲያተኩር ነው የሚፈለገው ይህንንም አንስቶታል ሌሎች ዜጎች በማንነታቸው ወይም በያዙት የፖለቲካ አቋም ላይ ተመስርቶ የሚከናወን ጥቃት አለ የንብረት ውድመት ይፈጸማል ይህንን እናወግዛለን ብሏል አንዳንድ ወገኖች የብአዴን አመራሮች ሁለታ በሌለው መረጃ ላይ በመመስረት የተወሰኑትን የለውጥ ኃይል ሌሎችን ደግሞ ፈጽሞ የለውጥ አደናቃፊ አድርገው በአድን በራሱ ግምገማ ከደረሰበት ውጪ ውስጥ አዋቂ የመሰሉ ተገቢ ያልሆነ ድርጊት የሚፈጽሙ አሉ ይሄ መወገዝ አለበት ብሏል ባለፈው እናቶ በረከትም ሌሎችም ላይ የዚህ አይነት ነገሮች ነበር ይሰነዘሩ የነበረው ሌላ አመራሩን በተለያየ ቡድን እየመደቡ ስም እየሰጡ ያው ቅድም እንዳልኩት የለውጥ ኃይል አድርጎ ግማሹን አደናቃፊ አድርጎ በመውሰድ በአካባቢ በተወለዱበት ቦታ በዘር ሐረግ በመከፋፈል አንደኛውን የማውረድ እንስራ እንዳይሰራው ላይ ማድረግ ሌላውን ደግሞ ከሐላፊነት እስከ ማንሳት ድረስ የሚደርስበት ሁኔታ አለ ይሄን የለበትም ብሏል እንግዲህ ከጊዜ ጋር እየተጣደፈ ነው የሚመስለው ባለፈው ከአውጥቶ ከነበረው መግለጫ የተሻለና እንደውም ትንሽ አስደንግጦን ነበረ ባለፈው አሁን የተሻለ ነው ያለበትና ስጋታችንን የሚያቀልለው ነው ያገኘሁት ይህን ይመስላል
በጣም ነው የማመሰግነው አሸናፊ ለትብብር አድማጮች እንግዲህ ያለን ሰዓት እዚህ ላይ ይጠናቀቃል በሚቀጥለው ሳምንት እስከምንገናኝ ድረስ ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia እንዲሁም ፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ ስለዳመጣችሁን እያመሰግን እስከሚቀጥለው ፕሮግራማችን እስከምንገናኝ ለሀገራችን ሰላም ፍቅር ደስታ እንዲሆን እየተመኘን
ጤና ሁኑ ላለን።
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ